ሁለተኛው ቃለ ጉባኤ ሰይጣን የኢዮብን ሥጋ ወይም ቆርበት እንዲሰቃይ እግዚአብሔርን ጠየቀ። አሁንም በዘመናችን ቢሆን ይከሳሽ ጌታን የሚያመልኩ ጤናና ሰላም ስላላቸው ነው ብሎ ተመሳሳይ ክስን ባያቀርብም ለጌታ ያለን ፍቅር እውነተኛ እንዳልሆነና በክርስቶስ ውስጥ ሆነን በፍቅሩ እንደምንኖር እንዲሁም ወደ ፍቅሩ ልጅ መንግስት እንደፈለስን የሚያስክዱ ሆነ የሚያጠራጥሩ ቃላቶችን ለኛ መሰንዘሩ አይቀርም። ኢዮብም እንዳብራራው ቁስሉ በምዕራፍ 2 ቁጥር 7 ላይ በክፉ ቁስል መታው የሚል ነው። ይህ አነጋገር በሚፋጅ በሚያቃጥልና በሚያሳክክ ቁስል እንደሆነ ይታወቃል። የቁስል ውስጣዊ ብቻ ሳይሆን ውጫዊም ነው። በዚህ ምክንያት የሰውነቱ የውጭ ገጽታውን አበላሽቶት ነበር። ስለዚህም ነበር ወዳጆቹ በሩቅ አይተው ሊያውቁት ያልቻሉትና መራራ ለቅሶና ሐዘን ከርሱ ጋር አብረው ሊያለቅሱ የቻሉት። ከሩቅም ሆነው አይናቸውን ባነሱ ጊዜ አላወቁትም። ድምጻቸውንም አሰምተው አለቀሱ። ያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ ይላል። ኢዮብ ራሱ በምዕራፍ 7 ቁጥር 5 ላይ ስጋዬ ትልና ጓል ለብሷል፣ ቁርበቴ ያፈከፍካል እንደገናም ይመግላል ይላል። ይህ ብቻ ሳይሆን በታላቅ ጭንቀት ስለነበረ ጤናማ እንቅልፍ አልነበረው። ብዙውን ጊዜ በቅዠት እንደሚያሳልፍ ወንድማችን ኢዮብ በኢዮብ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ አንተ በህልም ታስፈራራኛለህ በራእይም ታስደነግጠኛለህ። የውስጣዊ አካሉ ክፍል መቁሰሉ እጅግ ከባድ እንደሆነ የእግዚአብሔር ቃል ይናገራል። ትንፋሹም እንኳ የተለየ ሽታ እንደነበረው ዳግመኛ የእግዚአብሔር ቃል እነሆ አበክሮ ይነግረናል። ሚስቱ እንኳን እንደ ጠላችው የእግዚአብሔር ቃል ያሳየናል። ሚስቴ እስትንፋሴን ጠላች፣ የእናቴም ማኅፀን ልጆቼ ልመናዬን ጠሉ ይላል። የአጥንቱ መድቀቅ ሲናገር በሌሊት አጥንቴ በደዌ ትነዳለች ጅማቴም አያርፍም ይላል በምዕራፍ 30 ቁጥር 17 ላይ። ከውስጥ ሰውነቱ ትኩሳት የተነሳ ቆዳው እየጠቆረ ርግፍግፍ ይል ነበር። ቁርበቴ ጠቆረ፣ ከኔም ተለይቶ ርግፍግፍ አለ፣ አጥንቴም ከትኩሳት የተነሳ ተቃጠለች ብሎ በምዕራፍ 30 ቁጥር 30 ላይ ይናገራል። ይህ ሁሉ ሲሆን ያየች ውድ ባለቤቱ መልካሙን ዘመን እንዲያይ ያደረገውን ቸሩን እግዚአብሔርን እንዲረግምና እንዲክድ በተመቻቸ ጊዜ ሐሳብን አቀረበችለት። እርሱም እንደ ሰነፎቹ ሴት እንደ አንዲቱ ተናገርሽ ብሎ ንግግሯን ነቀፈ። በዚህ ፋንታ ለብዙዎች መጽናኛ የሆነውን ቃል በመናገር አምላኩን ዳግመኛ አከበረ። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉንስ ነገር አንቀበልምን ብሎ ወንድማችን ኢዮብ ሲናገር እናየዋለን። ዛሬ የኢዮብ መከራ ምን ያስተምረናል ብለን ለምንጠይቅ የኢዮብ መጽሐፍ ምዕራፍ 2ን አብረን እንመለከታለን። ቅዱሳን ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ የወንጌል ጸጋ አገልግሎት ከዚህ መዝሙር በኋላ ምዕራፍ 2ን ያቀርብላችኋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይርዳን። ክብሯን አዳመጮቻችን እነሆ የእግዚአብሔር ቃል በኢዮብ መጽሐፍ ምዕራፍ 2ን አብረን እንመልከት። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ በርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዘዋል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተ አጥንቱንና ሥጋውን ዳብስ፣ በእውነት በፊት ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትን ይዝሃልን? እግዚአብሔርን ስደብና ሙት አለችው። የሚቀጥለው ከግሪክ የተጨመረ ትርጉም ነው። ዳግመኛ እግዚአብሔር ጥቂት ወራት ደጅ እጠነዋለሁ፣ ዳግመኛ መከራውን እታገሰዋለሁ፣ የቀድሞ ኑሮዬን ተስፋ አደርገዋለሁ ትላለህን? አለችው። እንዲህሳ እንዳትል ከዚህ ዓለም እነሆ ስምህ አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼም ሞቱ። እኔስ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለች። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌቱን ሁሉ ስትዛብር ታድራለህ። እኔ ግን እየዞርኩ እቀለዋውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ካለ ከችግሬም አርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔር የማይገባ ቃል ተናግረኸው ሙት አለችው። አንቺ ሴት፣ አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ። ከእግዚአብሔር እጅ መልካምን ተቀበልን፣ ክፉስ ነገር አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። 3ቱ የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከአገራቸው መጡ። እነርሱም ቴምናዊው ኤልያፋዝ፣ ሹሃዊው በልዳዶስ፣ ናማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅ ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውን አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር በምድር ላይ ተቀመጡ፣ ሕመሙም እጅግ እንደ በዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረምና ይላል። በምዕራፍ 2 ቁጥር 1 ላይ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ ይላል የእግዚአብሔር ቃል። በመጀመሪያውና በሁለተኛው ስብሰባ መካከል ምን ያህል ወራቶች ሆነ ዓመታት እንደነበረ ከመጽሐፍ ቅዱስ የሚታወቀ ቃል ወይም ደግሞ ንግግር የለም። ይሁን እንጂ የመጀመሪያው ስብሰባ በሆነ በአመቱ ይሆናል የሚባል እነሆ ግምት አለ። በቤተ እስራኤል ዘንድ ሊቀ ካህኑ ወደ ቅድስተ ቅዱሳን መስዋዕትን ለራሱና ለሕዝቡ የሚያቀርበው በአመት አንድ ጊዜ እንደሆነ ሁሉ በሰማያት ያሉት ሁሉ ራሳቸውን ለማነጽ ወደ ልዑል እግዚአብሔር በአመት አንድ ጊዜ ይቀርባሉ ተብሎ በመጽሐፍቱ ጠበብቶች ዘንድ የሚነገር እምነት አለ። ዕብራዊ ጸሐፊ በምዕራፍ 9 ቁጥር 23 ላይ እንግዲህ በሰማያት ያሉት የሚመስለውን ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ስለ ቤተ ክህነት አዋቂያኑ እንደሚያስተምሩን ይሄም ማለት ስለ ክርስቶስ ኢየሱስ የደሙ ስርየት በሰማያት ስለሆነው እንደሚነግሩን በልዑል ቤተ መቅደስ በሰማያት ሰማያት በደሙ በመረጨቱ መቅደሱ የእግዚአብሔር ክብር በሰማይ እንኳን የበለጠ እንደታየ ያወጉናል። አዎ መላእክታቱ ይህንን ሁሉ ይጠብቁ እንደነበረ የእግዚአብሔር ቃል በማስረጃ ይነግረናል። ምንድን ነበር የሚጠብቁት? ዓለም ከመፈጠሩ በፊት እንደታረደ በግ ሆኖ በአብና በቤተ መቅደሱ የቆመውን ጌታችን ኢየሱስ ክርስቶስን ነበር። ይህ ጌታ ወደ መቅደሱ እስኪገባ ድረስ ያንን ደም እነሆ በመቅደሱ በስርየተ መቅደኛው እስከሚያስቀምጥ ድረስ በናፍቆት እንደሚጠባበቁ የእግዚአብሔር ቃል ይናገራል። ይህ የእግዚአብሔር በግ ደግሞ አብ ወሰነው ጊዜ ወገኖች ሆይ በግርግም ተወለደ። እርሱንም እግዚአብሔር አብ በመንፈስ ቅዱስና በኃይል አጠመቀው። እንደ አብ ፈቃድ በጨካኞች እጅ ተይዞ ለመስቀል ሞት አልፎ ተሰጠ። ለዚህ የአይን ምስክር የሆኑት በብራና ላይ ጽፈው እኛም ከአባቶቻችን እጅ ወገኖች ሆይ ተቀበልን እንደዚህ ብለው ወገኖች ሆይ ይነግሩናል። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም ያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱንም እግዚአብሔር በሶስተኛው ቀን አስነሳው ይገለጥም ዘንድ ሰጠው። ይኸውም ለሕዝቡ ሁሉ አይደለም፣ ነገር ግን እግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ። ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ለሕዝቡም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ነገር ገና ሲናገር ቃሉ በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል የሐዋርያ ሥራ ምዕራፍ 10 ቁጥር 38። ይህ ደግሞ አይበቃም፣ በዚህም ወገኖች ሆይ አያበቃም። የበጉ ሐዋርያ ዮሐንስ ይህ በግ ደመና ተቀብለው በሰማይ ሲያርግና በልዑል ፊት ሲቀርብ የሆነውን ትዕይንት በራእይ ላይ አስቀምጦታል። ደሙ በስርየተ መቅደኛው ሲቀመጥ፣ አብ ከሰው ጋር የነበረው ጥል ሲወገድ፣ ከነገድ ከቋንቋና ከመላእክታቱ ጋር ጨምሮ ለበጉ ሲሰገድ፣ የጸጋው ክብር ቤቱን ሞልቶት ወደ ምድር እንደ ወንዝ ጅረት ሲወርድ፣ ቤተ ክርስቲያን ስትወለድ፣ ሐዋርያ ወገኖች ሆይ በፍጥሞን ደሴት ሆኖ ተመለከተ። ሰይጣን በዚህ ምክንያት ነው ሰዎች እንደሚናገሩት አዋቂያኖቹ እንደሚናገሩት በየአመቱ በሚሆነው የክህነት የመቅደስ ሥርዓት ቀርቦ ነበር። ለዚያም መልስ ለመስጠት እነሆ ቀረበ፣ ሌሎቹ ግን ሊነጹ እነሆ ቀረቡ ይላሉ። ቁጥር 3 ላይ እግዚአብሔር ሰይጣንን በእውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቀሰኝ እስካሁን ፍጹምነቱን ይዟል ብሎ እግዚአብሔር ሲናገርና ያለ ከዛ ቃል ላይ በጣም እነሆ ልቤን የነካ ቃል አለ። በከንቱ አጠፋው ዘንድ ይላል። ይህ በከንቱ የሚለው ቃል የእግዚአብሔርን ባህሪ ያሳየናል። የእግዚአብሔርን ማንነት የምናይበት ቃል ነው። ሰው የዘራውን እንደሚያጭድ የእግዚአብሔር ቃል ይናገራል። ሰይጣን ግን እነሆ በከንቱ እግዚአብሔር እነሆ በሕይወቱ ላይ እንዲነሳበት እግዚአብሔርን ሲቀሰቅስ እናያለን። ሰው የዘራውን ያንኑ እንደሚያጭድ ይገልጣል። ያለ ምክንያት በሰው ላይ እግዚአብሔር እነሆ ነገሮች እንዲደርሱ የእግዚአብሔር ፈቃድ እንዳልሆነ በዚህ ላይ እናያለን። ከመጽሐፍ ቅዱስ በተለያዩ ምሳሌዎችም እግዚአብሔር እነሆ ተናግሯል፣ አሳይቷል፣ በታሪክም ወገኖች ሆይ ራሱን አስመስክሯል። ሶስት ምሳሌዎችን እስቲ ላሳያችሁ። ስለ ሙሴና ለእስራኤል የተሰጠው የፈርዖን ፍርድ ተመልሶ ወገኖች ሆይ ለፈርዖን መምጣቱ ነው። አንደኛው ያን ነው። ፈርዖን ከኔ ዘንድ ሂድ፣ ፊትህን ደግሜ ባየሁበት ቀን ትሞታለህ፣ ፊቴን እንዳታይ ብሎ ተጠንቀቅ ብሎ ወገኖች ሆይ ሙሴን ተናገረው። ሙሴም እንደ ተናገርክ ይሁን፣ ፊትህን እንደገና አላይም አለው። ያ መርገም ወገኖች ሆይ በግብፃውያን ላይ እንደመጣ ሞትን እነሆ ፈርዖን ለሙሴና ለእስራኤል ሕዝብ እንዳወጀ እነሆ ተመልሶ ለፈርዖን እንደመጣበት ሞት ወገኖች ሆይ ቤቱን አኳኩቶ እንደገባበት የእግዚአብሔር ቃል ያሳያል። ሌላው እዛ ላይ ደግሞ የምናየው ሙሴ ወገኖች ሆይ እነዛን ሰዎች ይሰልሉ ዘንድ ኢያሪኮን ይሰልሉ ዘንድ እንደላካቸው እነርሱ የተናገሩትን እንደ ቃላቸው እግዚአብሔር እንዳደረገ ሰው የዘራውን ራሱ ያንኑ ያጭዳል። ካሌብም ምድሪቱን ሰልለው ከአርባ ቀን በኋላ ተመለሱ። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለን፣ እንውጣ እንውረሰው አለ። ከእነርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉ፣ በዚህ ሕዝብ ላይ በመውጣት አንችልም አሉ ይላል ምዕራፍ 14 ቁጥር 1 ላይ ዘጸአት። ማኅበሩም ሁሉ ወገኖች ሆይ ድምፃቸውን አንስተው ጮኹ። ሕዝቡም በዚያ ሌሊት አለቀሱ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማኅበሩን ሁሉ በግብፅ ምድር ሳለን ምን ነው በሞትን ኖሮ፣ ወይንም በዚህ ምድረ በዳ ምን ነው በሞትን ኖሮ። እግዚአብሔር በስቃይ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ፣ ወደ ግብፅ መመለስ አይሻንልምን አሏቸው ይላል። እግዚአብሔር ወገኖች ሆይ ሰው የዘራውን የሚያጭድበትን ያስመሰከረበት እነሆ ወገኖች ሆይ እዚህ ላይ አለ። እግዚአብሔርም ሙሴን አሮንን እንደዚህ ብሎ ተናገራቸው፣ የሚያጉረመርሙብኝ ይህ ክፉ ሕዝብ እስከ መቼ እታገሰዋለሁ? በእኔ የሚያጉረመርሙት የእስራኤል ልጆች ማጉረምረም ሰማው። እንዲህ በላቸው እኔ ሕያው ነኝና በጆሮዬ እንደ ተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። በድኖቻችሁን በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ አትረቡም። ልጆቻችሁም በምድረ በዳ 40 ዓመት ይቅበዘበዛሉ። በድኖቻችሁ በምድረ በዳ እስኪጠፉ ድረስ ግልሙነታችሁን ይሸከማሉ። ምድሪቱን በሰለላችሁበት ቀን ቅጠር ስለ አንድ ቀንም አንድ ዓመት 40 ዓመት ትሸከማላችሁ፣ ቁጣዬንም ታውቃላችሁ ይላቸዋል። ሌላ ወገኖች ሆይ ደግሞ ሰው የዘራውን የሚያጭድበት ምሳሌ ደግሞ ወገኖች ሆይ አስደናቂ ታሪክ ወገኖች ሆይ መርዶክዮስና ሃማ አስቴርን ጨምሮ ያለ ታሪክ ነው። ንጉሥ ሊያስረክበው የሚወደው ሰው ምን ይደረግለታል አለው። ሃማም በልቡ ንጉሥ ከኔ ይልቅ ማንም ያከብር ዘንድ ይወድዳል አለ። ንጉሥ ሊያከብር ለሚወደው ሰው እንዲህ ይደረግ፣ ንጉሥ የለበሰውን የክብር ልብስ፣ ንጉሡም የተቀመጠበትን ፈረስ ይምጣለት። የንጉሱም ዘውድ በራሱ ላይ ይደረግ፣ ልብሱንና ፈረሱንም ከንጉሱ አዛውንት በዋንኛው እጅ ያስረክቡት። ንጉሱም ያከብረው ዘንድ የሚወደው ሰው ያስብሉት፣ በፈረስም ላይ ያስቀምጡት፣ በከተማዩ አደባባይ ያሳልፉት። በፊቱም ንጉስ ያከብረው ዘንድ ለሚወደው እንዲህ ይደረግለታል ተብሎ አዋጅ ይነገር። ንጉሱም ሐማም ፈጥነህ እንደተናገርከው ልብሱንና ፈረሱን ውሰዱ፣ በንጉሱም በር ለሚቀመጠው አይሁዳዊ ለመርዶክዮስ አድርጉለት፣ ከተናገርከው አንድም አታስቀርለት ብሎ ሲናገር እናያለን። በሌላ ስፍራ ወገኖች ሆይ ሐማ እነሆ መርዶክዮስን እነሆ ሊያሰቅል እነሆ ያስቀመጠበትን እነሆ እንጨት እናያለን። እግዚአብሔር የእጁን ሲመልስለት እነሆ ሐማ ለንጉሱ በጎ ለተናገረው ለመርዶክዮስ የሰራው ርዝመቱ 40 ክንድ የሆነ እነሆ ግንድ በሐማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሐማንም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት ይላል። አስቴር ምዕራፍ 7 ላይ ያንን እናገኘዋለን። ጉድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርሱ እባብ ትነድፈዋለች ይላል መክብብ ምዕራፍ 10 ላይ። እግዚአብሔር ወገኖች ሆይ ሰው የዘራውን እንዲያጭድ እንደ ተፈጥሮ ሕግ ደግጓል። ይሁን እንጂ በምሕረቱ ለሚታመኑና ከልቡ ለጠየቁት የኃጢአትን ፍሬ በሙሉ እንዲከፍሉ ባያደርግም ተግሣጽን በራሱ አሰራር ወገኖች ሆይ ያገኛሉ። መዝሙረኛው ይህንን በመረዳት እንዲህ አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን የሚፈውስ ሕይወትሽን ከጥፋት የሚያድን በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ይፈርዳል። እንደ ኃጢአታችን አላደረገብንምና እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩ ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ፍጥረታችንን እርሱ ያውቃልና። አቤቱ እኛ አፈር እንደሆንን አስብ ይላል። አያችሁ፣ እግዚአብሔር ተግሣጽን ይሰጣል። ነገር ግን ወገኖች ሆይ ለታመኑት እንደ በደላቸውና እንደ ኃጢአታቸው ሁሉ እነሆ የሚከፍል አይደለም፣ የሚራራ ይቅር የሚል አምላክ ነው እንጂ። ይህማ ባይኖር በእግዚአብሔር ጽድቅና ቅድስና የመጀመሪያ ልንጠፋ የሚገባ እኛ ልንሆን እንችል ነበርና። እዚህ ኢዮብ ላይ አጠፋው ዘንድ በከንቱ እነሆ ለምን አነሳሳኸኝ ይለዋል። አያችሁ፣ ቅዱሳን ይጠፉ ዘንድ ወገኖች ሆይ የጠላት የልቡ ፈቃድ ነው። ጻድቅ ፈራጅ ግን ይህንን አይፈቅድም። ምንም እንኳ የጌታ ፍጹም ፈቃድ በጻድቃን ላይ መከራ እንዳይደርስባቸው ባይሆንም በተለያየ ምክንያቶች እግዚአብሔር ግን ሲፈቅድ እናያለን። ጌታ ስለ ሕዝቡ ከምሕረት የተነሳ ይሟገታል። በምሕረቱ ወገኖች ሆይ ያስበናል። አቤቱ ተመለስ፣ እስከ መቼ ነው? ስለ ባሪያዎችም ተሟገት። በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትንም እናደርጋለን። መከራ ባሳየህን ዘመን ፈንታ፣ ክፉን ባየንባቸው ዘመኖች ፋንታ ደስ ይለናል ብሎ እነሆ መዝሙረኛው የተቃኘ በመዝሙር 90 ቁጥር 13 እስከ 15 ድረስ ይናገራል። ዛሬ የጠላትን ክስ ውድቅና ከንቱ ያደረገው ካህኑና ጠበቃው ትኩስ የሆነውን ደሙን ይዞ ምሕረት ይሰጣቸው ብሎ በችሎቱ ፊት ከሕግጋቱን በመጥቀስ እነሆ ያቀርባል። ዘላዋውያን ምዕራፍ 17 ቁጥር 11 እንደሚናገረው እነሆ የሰው ህይወት በደሙ ነው እነሆ በህይወት ላይ እነሆ ህይወት ዋጋ ያስከፍላል እግዚአብሔር ወገኖቹ ኢየሱስ ክርስቶስን ሰጠን ህይወቱን አሳልፎ ሰጠ ጌታችን ኢየሱስ ክርስቶስ በአፊት ደግሞ ያ ህግጋት ወገኖቹ ያንን በመጥቀስ በእግዚአብሔር ፊት አብ ሆይ እነሆ ልጆችህ እነሆ ምህረት ይገባቸዋል ብሎ እነሆ ይጠይቃል የእግዚአብሔር ስም የተመሰገነ ይሁን በዚህ ምክንያት ወገኖች ሆይ እነሆ የወንድሞች ከሳሽ የሆነው ጣላት እነሆ ኃይሉ ተሰበረ እነሆ ቀንዱ ወደቀ የእግዚአብሔር ስም የተመሰገነ ይሁን በምዕራፍ 2 ከቁጥር 4 እስከ 5 ላይ እንደዚህ ይላል ሰይጣን መልሶ እግዚአብሔርን ቆርበት ስለ ቆርበት ነው ሰው ያለውን ሁሉ ስለ ህይወቱ ይሰጣል ነገር ግን አሁን ጅን ዘርግተ አጥንቱንና ስጋውን ዳብስ በእውነት በፊት ይሰድብሃል አለው አንዳንዶች በሙሴ የተጻፈውን በማስሞርኮዝ ህይወት ለህይወት አይን ለአይን የሚለውን በዘጸአት 21 ላይ የተጻፈውን መናገሩ ነው የሚሉ አሉ ቆርበት ስለ ቆርበት ነው የሚለው አባባል ባስተማሪዎች ዘንድ በብዙ መልክ ቀርቦ እናገኘዋል እነዚህ የተለያዩ አመለካከቶች የሚነግሩን ሁሉም የሚስማሙበት ግን አንድ ሐሳብ አለ እርሱም ሰው ለነፍሱ ሲል ቤተሰቡንና ንብረቱን ሊሰጥ እንደሚችል እውነተኛና ፍጹም ሰው ግን በራሱ ላይ የሚመጣበትን ፈተና ካለፈ እርሱ እውነተኛ ሰው ነው ይላሉ ሰይጣንም ይህንን በኢዮብ በራሱ ላይ ቢደርስበት በፊትህ ይበድላል ብሎ ክስን ለእግዚአብሔር ማቅረቡ ነው ብለው ያምናሉ። ቁጥር 7 ላይ እንዲላል ሰይጣንም ከእግዚአብሔር ፊት ወጣ ኢዮብንም ከግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው ይላል። እስከዚህ ድረስ ፍጽምናውን ያስመሰከረ ኢዮብ ሌላ ከባድ መከራና ፈተና ወደቀበት። በቁርበቱ ላይ የደረሰው ቁስል በትክክለኛ ምን መሆኑ ባይገለጽልንም ይቃል ከግሩ ጫማ እስከ አናቱ ድረስ በክፉ ቁስል የሚለው በሙሴ ዘመን የታወቀ ህመም ነው ብለው ይታመናል። እግዚአብሔር በሙሴ ዘመን በግብጽ ምድር ግብጻውያን የልዑልን ስም ለእልና ሰላል ሰጡ እነሆ ያመጣባቸው መዓቱ ቁስል ነው ብለው ይናገራሉ። ያንን የምናገኘው ዘጸአት ምዕራፍ 9 ቁጥር 9 ላይ ነው። እርሱም በግብጽ አገር ሁሉ ትቢያ ሆነ በግብጽ አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያወጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው በሰውና በእንስሳ ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስሉ በጠንቋዮችና በግብጻውያን ሁሉ ላይ ነበረና ይላል። እንዲሁም ወገኖች ሆይ ከመርገም የተነሳ እስራኤል ካለመታዘዟ የመጣ ታላቅ መቅሰፍትም ነው የሚሉም አዋቂያኖች አሉ። በዘዳግም ምዕራፍ 28 ቁጥር 27 ላይ እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭም በቋቁቻም በቸነፈርም ይመታል ይላል። ይህ የሚያሳየው እስራኤል የእግዚአብሔርን ኪዳን በማያከብሩበት ጊዜ የሚመጣውን ቁስል ነው። አጥንቱና ስጋው በህመም መመታቱ ብዙዎች ወገኖች ሆይ ባለ ሐኪሞች እንደሚገምቱት ኤሌፈንታሲስ ወይም ደግሞ ብላክ ሌፕሮሲ ነው ይላሉ። አንዳንዶችም ወገኖች ሆይ ስሞል ፓክስ ይሆናል ብለው ያምናሉ። ወገኖች ሆይ ቁስሉ የሚለው የቃሉን ፍቺ ስናጠና እጅግ አጥንትን ነርቭን የሚያቃጥል የሚፋጅ የሚለበልብ እረፍት የሚያሳጣ የሚለውን ትርጉም ይዞ እናገኘዋለን። ኢዮብ ላይ የወደቀበት ህመም ተመልሶ ተንሰራርቶ እንደገና ለመኖር የሚያስችል አልነበረም። በዚህም እንደገና ልጆች ለመውለድ ቤትን ሊሰራ ቀርቶ ሞትን የሚያስመኝ ነበር። ይህ ቁስል ለግብጻውያን በሙሴ ዘመን መቅሰፍት የሆነባቸው ነው የሚሉ አሉ። ቤተ እስራኤል ኪዳኑን ባለመከተላቸው ከመጣባቸው መርገሞች መካከል ይበሽታ ነው የሚሉም አሉ። እግዚአብሔር ፈውስ በሌለው በክፉ ቆስል ጉልበትህንና ጭንህን ከግር ጫማ እስካናት ድረስ ይመታሃል ይላል ዘዳግም ምዕራፍ 28 ቁጥር 35 ላይ። በዚህ አይነት በሽታ ሆነ ህመምተኛ የሆነ ሰው የተረገመ ስለሆነ ይደረሰበት ወይም ደግሞ የእምነት ሰው አይደለም ብለን አጠቃለን መናገር አንችልም። ይሁን እንጂ በሌላ በኩል ደግሞ በሽታው የግብጽ በሽታ የመጣውና ምንጩ አዳም በኤደን ገነት ውስጥ ስላልታዘዘ የሔዋንን ድምጽ ከአምላኩ ይልቅ ስላከበረ መርገም መምጣቱ የማይዘነጋ እውነት ነው። በአጠቃላይ ስንል የሰው ዘር በህመም ያልፍ ዘንድ ከአዳም ያለመታዘዝ ውጤት እንደሆነ መረዳት እንችላለን። በኢዮብ ላይ የመጣው ቁስል እግዚአብሔር የፈጠረው ሳይሆን ሰው ባለመታዘዝ ያመጣው ነው። ነገር ግን በኢዮብ ላይ ሲያርፍ ኢዮብ እነሆ ስላላመነ ነው ብለን ልንናገር አንችልም። ቁስሉ በህይወቱ ያመጣው ወገኖች ሆይ እስቲ በጥቂቱ እንመልከት። አንደኛ፣ ስጋውን በገል ይፍቅ ነበር። ሁለተኛ፣ ሌሊቱን ሁሉ በህመም በመሆኑ ሌሊቱን እስኪነጋ ድረስ ወገኖች ሆይ ቀኑ መሽቶ እስኪነጋ ድረስ እነሆ ይናፍቅ ነበር። በተኛው ጊዜ መቼ እነሳለሁ እላለሁ፣ እስኪነጋ ድረስ እገለባበጣለሁ ብሎ ኢዮብ በምዕራፍ 7 ቁጥር 4 ላይ ይናገራል። ከሞቀ ቤቱ ወጥቶ በአመድ በመቀመጡ በየጊዜው ሰውነቱ እንደሚደማ ትሎች ስጋውን እንደሚመገቡ የእግዚአብሔር ቃል ይናገራል። ስጋዬ ትልና ጓል ለብሷል ይላል። ቁርበቱ ወገኖች ሆይ ይፈከፍክ ነበረ፣ እንደገናም ወገኖች ሆይ ይመግል ነበረ። ይህ ሶስተኛው ነው። አራተኛው ደግሞ ከህመሙ የተነሳ ስጋውን እስከ መንከስ ይደርስ ነበር። ስጋዬን በጥርሴ እይዛለሁ ይላል ምዕራፍ 13 ላይ። አምስተኛው ደግሞ ሰዎች ሲያዩት በአይኑ ላይ ወገኖች ሆይ ሞት ነበረ። ዘወትር በእንባ ስለሆነ ፊቱ ወገኖች ሆይ እንደ ቀላ ይናገራል በኢዮብ ምዕራፍ 16 ላይ። እጅግ ከስቷል፣ ፊቱም ወገኖች ሆይ ተጨማትሯል። ይህም ወገኖች ሆይ እነሆ በመቅስፈት የመጣበት ለውጥ ነው። ከነፍሱ ሐዘን የተነሳ እነሆ በቶሎ በአፋጣኝ እነሆ እያስቸኮለ የመጣ ወገኖች ሆይ ቁስል ነው። ሰውነቱ ይህንን ሐዘን ሊሸከም እንዳልቻለ ያናገራል ምዕራፍ 16 ቁጥር 8 ላይ። ከክሳቱ የተነሳ ወገኖች ሆይ ድዱ ይታይ ነበረ። አጥንቱ በቁስል ተመቶ በዚህ እጅግ አድርጎ ወገኖች ሆይ ውስጡን ይፋጀው ያቃጥለው እንደነበረ ወገኖች ሆይ የእግዚአብሔር ቃል በኢዮብ ምዕራፍ 30 ላይ ይናገራል። እስትንፋሱ ከውስጡ እነሆ ሙቀት የተነሳ እንደተለወጠ፣ በዚህ ምክንያት የራሱ ገላ የሆነችው ሚስቱ እንኳን እንደተጸየፈችው ይናገራል። ይህ ሁሉ ወገኖች ሆይ የእነሆ በሽታው ያመጣበት ነው። ጠላት በተሰጠው ፈቃድ በኢዮብ ላይ ይህን የመሰለ መከራ አምጥቷል። በእግዚአብሔር ቃል በመጽሐፍ ቅዱሳችን ጠላት ምሕረት እሰጣችኋለሁ ብሎ የተናገረበት ጊዜ ነበረ። ይሁን እንጂ ምሕረቱን ስናጠናው በእሳት እቶን መንከር እንደሆነ ነው። በዳንኤል ምዕራፍ 3 እንደምናየው ናቡከደነጾር ገና ሳይቆጣ በአእምሮው ሳለ እነሆ ንጉሥ በቸርነቱ እያለ የእቶን እሳት ወገኖች ሆይ አዘጋጅቶ ነበር። እነሆ ያንን ምሕረት ደግሞ ሳይቀበሉ ሲቀሩ እነሆ ሲቆጣ ደግሞ 7 እጥፍ እቶን አደረገው። ለሰይጣን ወገኖች ሆይ ምሕረት ማለት ያ ነው። ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል ያለው የእግዚአብሔር ቃል ይህ ነው። በኢዮብ ላይ ይህ ይገባው ነበርን? አይደለም። ጠላት ይህንን ባህሪውን ሰዎች ይቀበሉ ዘንድ ዛሬም ለልጆቻችን ያዝናናል የምንለው የሆሊውድ ቪዲዮዎች ሆረር ሙቪዎች ጌሞች ወገኖች ሆይ ክብርና ማዕረግ ተሰጥቷቸው በየገበያው ወገኖች ሆይ ተሰቅለው የምናያቸው ዛሬ ጠላት በተሰጠው ጥቂት ዘመን የሚሰራው አሰራሩ እንደሆነ ያሳያል። ዛሬ ያዝናናል ተብሎ ሰዎች ገንዘብ ከፍለው በሲኒማ የሚያዩት አሰቃቂ ፊልሞች ወገኖች ሆይ ጠላት በዚህ ምድር ላይ እየዞረና እየተመላለሰ እንደሆነ የሚያሳየን እውን የሆነ ማረጋገጫ ነው። ሰይጣንን ከዓለማችን ልናባረረው አንችልም ይሆናል። ነገር ግን ከኛና ከቤተ ክርስቲያናችን ልናባረረው እንችላለን። ዛሬም ወገኖች ሆይ ጠላት ይህንን ባህሪውን ይገልጣል። ስንቱ በአጠገቡ ያለችውን ያለውን የትዳር ጓደኛ አቆሰለ። አደማ ወይስ አደማች? ስንቱስ የሰይጣን መልእክተኛ ሆኖ ወንድሙን አቆሰለ? በእኛስ ምክንያት ስንቱ ተሰናክሎ ሽባ ሆኖ ቀረ? ይህ በወንድሜ ቤት ነው የቆሰልኩት የሚል የሰለለ ድምፅን የምንሰማውስ ለምንድን ነው? የምስራችን ሊናገር የተወለደ የተመረጠ ቅዱስ ሕዝብ እንደ አላዛር በመቃብር ተገንዞ ለምን እናየዋለን? ገሃነም ቤተ ክርስቲያንን ሰልፈኞቿም በስራ ላይ ስለሆኑ አይደለምን? ወገኖች ሆይ ወደ ራሴም እንኳን ሳይ ብዙ ነገር በቀደመው ሕይወቴ አልፏል። አንዳንዱ ከኔ ዘንድ የሆነ ድካሜ ነው ይቅር በለኝ ብዬ ልዑልን ተማጸንኩ። ሌላውም ወገኖች ሆይ ከጠላት ነው። ይህም ሳልፈልገውና ሳልመኘው የመጣ የራሴ ከሆኑ ከወገኖቼ የሆነ ነው። ስለ እነሱም ወደ ጌታ ለመንኩኝ። ብዙ የቀብር ስነ ስርዓትን ያደረግኩበትም ወቅት አለ። አይነሳም ለጌታ ሰጥቼዋለሁ። እርሱም በጥልቁ እንደቀበረው አምነዋለሁ። ለመጪው ሕይወቴ አንተን እንዳልበድል ወንድሜንም እንዳላቆስል ነገር ግን የወንጌል መልእክተኛ ያደርገኝ ዘንድ ከበጉ ዙፋን ራሴን እጥላለሁ። የልቤ መሻት ለእናንተም ይህ ነው። ቁጥር 9 ላይ ሚስቱም እስካሁን ፍጹምነትን ይዛልን እግዚአብሔርን ስደብና ሙት አለችው ይላል። ሚስቱ ወገኖች ሆይ እንዲህ አይነት ምክር አዘል የሆነ ቁጣ የተሞላበትን ትእዛዝ ትሰጠዋለች። ከንግግሯም እንደምናየው የጽና አቋም እንዳላት ነው። ሰው እግዚአብሔርን ሰድሞ ወዲያውኑ ሊሞት ትግስት የለሽ ከሆነበት መከራ በሞት ይገላገላል ብዬ አላምንም፣ አይመስለኝም። አዳም ኃጢአትን በሰራ ጊዜ ወዲያውኑ አልሞተም። በአዲስ ኪዳን ሆነ በብሉይ ዘመን ሰዎች ኃጢአትን በሰሩ ሰዓት ወዲያውኑ ሲሞቱ አናይም፣ ያውም ከጥቂቶች በስተቀር ከሐናንያና ከሰጲራ እንዲሁም በትል ተበልቶ ከሞተው ከሄሮድስ ከጥቂቶችም ወገኖቾይ በሰቀር ብዙ አናይም። እንዲያውም ሐዋርያው ጳውሎስ ያንዳንዶች ኃጢአት በሚቀጥለው ማለትም በወዲያኛው እንደሚከተላቸው ይገልጣል። ይኸውም ከሞት በኋላ ስላለው ሕይወት መናገሩ ነው። ያንን በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 24 ላይ እናገኘዋለን። እንዲያውም ሐዋርያው በማይታዘዙ ልጆች ላይ የእግዚአብሔር ፍርድ ለማይገባ አእምሮ አሳልፎ ሰጣቸው ብሎ በሮሜ ምዕራፍ 2 ላይ እነሆ ያስተምራል። ይህ ባይሆን እነ መሶሎኒ ሰውን እንደ ፍርኖና እንደ ሰርዲን ሲያደርጉት ጌታ ወገኖች ሆይ በተፈረደ ነበር። ብዙዎች ጌታን ይህንን ግፍ እየተመለከተ አይፈርድምን ብለው በአሰራሩ ላይ ሁሉን ቻይነቱ ላይ ወገኖች ሆይ ጥርጥር ሞልቶባቸው ከማደሪያው የጠፉ ጥቂቶች ወገኖች ሆይ አይደሉም። ምክንያቱም ጌታ በደጅ እንደሆነና ትንሣኤና ፍርድ እንዳለ የጠለቀ ወገኖች ሆይ ትምህርት ስለማይሰጥ ነው። አዎ ሕይወትን የሚሰጠውና ለሁሉም እንቆቅልሻችንና ጥያቄያችን እነሆ መልስ የያዘ ቅዱሱ መጽሐፉ ወገኖች ሆይ እነሆ በነቢያቶቹ እጅ ለእኛ ተሰጥቶናል። መጽሐፉ ወገኖች ሆይ ምን ይላል? ሰማሁም ነገር ግን አላስተዋልኩም። የዚያን ጊዜ ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድን ነው አልኩ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ድረስ የተዘጋ የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፎች ግን ክፋትን ያደርጋሉ፣ ክፎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ ይላል ዳንኤል ምዕራፍ 12 ከቁጥር 8 ጀምሮ። ክፎች ግን ክፋትን ያደርጋሉ፣ ክፎችም ሁሉ አያስተውሉም ይላል። ዳንኤል ሆይ መጽሐፉን ዝጋ ብሎ እግዚአብሔር ሲናገረው እናያለን። ይህንን ወገኖች ሆይ በእኛ ዘመን ለመገንዘብ በፍሮንት ፔጅ ላይ ያለውን ጋዜጣ መመልከት መልስ ይሆናል ብዬ አስባለሁ። የቀኑ ጋዜጣ ወገኖች ሆይ ምን ይላል? ያ ወገኖች ሆይ እግዚአብሔር ወዲያውኑ እንዳልፈረደ ክፉዎች ወገኖች ሆይ ክፋትን እንደሚያደርጉ፣ እግዚአብሔር ግን ወገኖች ሆይ ሙታንና ትንሣኤ እንዳለ ፍርድንም እንደሚሰጥ የእግዚአብሔር ቃል ይናገራል። ስለዚህ ያቺ ሴት ስደብና ሙት አለችው። ለምን ይሆን? በሌላ አገላለጽ በበሽታ መሞትህ ላይቀር ለምን እርሱን ተራግመህ አትሞትም የሚል ይመስላል። በጥንት ዘመን ለጣዖት አምላኪዎች አማልክታቱ የሚፈልጉትን ያሹትን ሳያደርጉላቸው ሲቀር ወደ ጣዖቱ ሄደው ጣዖቶቻቸውን ይሰድቡና ይራገሙ ነበር። ይህ የሚያሳየው ከእንግዲህ ወዲህ በፈቃዴ አላመልክህም፣ አልሰግድልህም ማለታቸው ነው። ሰነፏ የኢዮብ ሚስት ይህንን ያየች ትሆናለች። ስለዚህም እግዚአብሔርን በዚሁ መልክ እንዲሳደብ መመኮሯ ነው የሚል የአዋቂያኑ ግምት አለ። በቁጥር 10 ላይ እርሱ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉስ ነገር አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም ይላል። ኢዮብ ስለ እርሷ ወገኖች ሆይ ብዙ ይናገር ዘንድ ይችል ነበር። ማናችንም ወገኖች ሆይ መናገር ስለምንችል ኢዮብም ራሱ መናገር ይችል ነበር። ሰነፍ ሴት ማለት ወገኖች ሆይ ስራን ለመስራት ፍላጎት የሌላት ሴት መሆኗን አይገልጽም። ነገር ግን ወገኖች ሆይ ቃሉን ስናጠናው መንፈሳዊ ድንቁርና ያላትን ሴት ያመለክታል። መንፈሳዊ እውርነሽ ብሎ ይናገራታል። ኢዮብ ታማኝነቱን እስከ መጨረሻ እንደሚያጽናና ለእርሷ እንደ ተናገራት ሁሉ ወገኖች ሆይ ለጓደኞቹም ደግሞ ነግሯቸዋል። እናንተን ማጽደቅ ከእኔ ዘንድ ይራቅ፣ እስከ ሞት ድረስ ፍጹምነቴን ከእኔ አላርቅም ይላል ኢዮብ ምዕራፍ 27 ቁጥር 5 ላይ። ኢዮብ ወገኖች ሆይ እነሆ እግዚአብሔር ሰጠ፣ እግዚአብሔር ነሳ ይላል። ከእግዚአብሔር እነሆ ጥሩን ነገር ተቀበልን፣ እነሆ ክፉንስ አንቀበልም ይላል። አያችሁ፣ በረከቱ ወገኖች ሆይ የእግዚአብሔር ስጦታ ነው። እግዚአብሔር የሰጠውን ሊወስድ ይችላል ማለቱ ነበረ። በእርግጥ ነው የሰው ዘር ስለ ጤናና ብልጥግና ሆነ ስለ ሰላም ለጌታ የይገባኛል ጥያቄ ማቅረብ ማናችንም ብንሆን አንችልም። ዛሬም በጸጋው ስለ ቆምን የቆምንበት ወገኖች ሆይ መሠረት ጸጋው ስለሆነ በተስፋው ቃል ልንጸና ብቃትን አግኝተናል። በክርስቶስ በተደረገው ድል እነሆ የክብሩን ባለጠግነት እንድንወርስ ወደ እርሱ ወገኖች ሆይ እግዚአብሔር አስጠግቶናል፣ ከእርሱም ጋር አስነስቶናል። ተስፋውን ለመውረስ ወገኖች ሆይ በጸጋ በተሰበረ ልብ እንቀርባለን እንጂ ማናችንም ብንሆን ይገባኛል ልንል አንችልም። ኢዮብ እዚህ ላይ እንደምንመለከተው እስከዚህ ድረስ እነሆ በአንደበቱ ጌታን አልበደለም። ሰዎች ወንድሞቼና እህቶቼ፣ አባቶቼና እናቶቼ በድርጊት ሆነ በአንደበት ወገኖች ሆይ ጌታን ሊበድሉ ይችላሉ። እንኳን ለጌታ ይቀርና ሰው የራሱን ወገን በአንደበቱ ይበድላል ያቆስላል። ለዚህም ነው በአንደበቱ ጌታን እንዳይበድል ንጉስ ዳዊት ጌታን ጸጋን እንዲሰጣው ወገኖች ሆይ የሚጠይቀው። መዝሙር 39 ላይ ያንን እናገኛለን። አንደበት ወገኖች ሆይ እንደ እሳት ነው፣ እንደ ሰደድ ይነድድና ትልቅ ጉዳትን ወገኖች ሆይ ያመጣል። አንድ ጊዜ ከነደደ እሳቱን ለማጥፋት እንደሚያስቸግር ብዙም ዋጋ እንደሚያስከፍል ወገኖች ሆይ እውነት ነው። እሳቱ ያጠፋውን ለመካስ ብዙ እንደሚጠይቅ በአይናችን ብሌን የምናያቸው በዘመናችንም የተማርነው ወገኖች ሆይ ተመክሮ ነው። በሀገራችን ወገኖች ሆይ ይህንን የተረዱ ወላጅ አባቶቻችን የአፍ ወለምታ በቅቤ አይታሽም ብለው ከህይወት ልምምዳቸው ወገኖች ሆይ ያወጉናል። በአንደበታችን ያበላሸነውን በገበያ ባለው በቅቤ ዋጋ ልንፈውሰው እንደማንችል ሂሳቡን ልናሰላው ወገኖች ሆይ የሃርቫርድ ዩኒቨርሲቲ ምሩቅ ልንሆን አይገባም። የወገኖቻችንን ቁስልና መከራ ማየት እንችላለን። ከቁጥር 11 እስከ 13 ላይ ሶስቱ የኢዮብ ወዳጆች ወገኖች ሆይ ወደርሱ ይመጡና እነሆ ያለቅሳሉ፣ እነሆ ይመለከቱታል። ያንን ያሳየናል። ሶስቱ የኢዮብ ወዳጆች ይህ የደረሰበትን ክፉ ነገር ሁሉን ሰምተው ከያገራቸው መጡ። እነርሱም ቴምናኒው ኤልፋዝ፣ ሹሃዊው በልዳዶስ፣ ናማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንደበት በአንድነት ወደ እርሱ ለመምጣት ተስማሙ። ከሩቅም ሆነው ዓይናቸውን ባነሱ ጊዜ አላወቁትም። ድምፃቸውን እያለቀሱ ድምፃቸውን አሰምተው እያለቀሱ እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። ሰባት ቀንና ሌሊት ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም ይላል። ወዳጆቹ ወገኖች ሆይ ተስማምተው መምጣታቸው ሊያዝኑለትና ወገኖች ሆይ ሊያጽናኑት እንደሆነ ግልጽ ነው። በሩቅ ሲመለከቱ እርሱ የቀደመው እነሆ ወዳጃቸው ኢዮብ መሆኑን ወገኖች ሆይ አላወቁ። ለሰባት ቀናት አመድ ነስንሰው ዝም ብለው መቀመጣቸው ለእርሱ የሚከፍሉትን ዋጋ ወገኖች ሆይ ያሳያል። ያላቸውንም ወገኖች ሆይ ፍቅር እንመለከታለን። ከሩቅ ምስራቅ ሐዘን የሚገለጥበትን መንገድ ይህ ደግሞ ወገኖች ሆይ ሰባት ቀን በአመድ ላይ ነስንሶ መቀመጥ በሩቅ ምስራቅ ሐዘን የሚገለጥበት መንገድ ነበረ። ቁስሉንና ትንፋሹን አሽትተው መቀመጥ የሚያሳየው ከይሉንታና ከሰው ታይታ እንዳላደረጉት ግልጥ ማስረጃ ነው። ምክንያቱም ሰዎች ያሉበት ስፍራ ላይ አልተቀመጡ። ሰዎች የነበሩበት ቦታ ላይ አልነበሩም። አደባባይ ላይ መናፈሻ በእኛ አገር እንደምንለው ሐዋይ በምድራችን ሶደሬ ወገኖች ሆይ አይደለም የተቀመጠው። ይህ ሰው ትል ባለበት አመድ ባለበት ቦታ ላይ ተቀምጦ ነበርና በአባቶች ዘመን በአብርሃም በይስሐቅ በያዕቆብ ዘመን ሰባት ቀን መቀመጥ ወገኖች ሆይ ማዘናቸውን የሚገልጡበት መንገድ ነበር። ዘፍጥረት ምዕራፍ 50 ላይ፣ አንደኛ ሳሙኤል ምዕራፍ 31 ላይ፣ አንደኛ ዜና ምዕራፍ 10 ላይ፣ ሕዝቅኤል ምዕራፍ 3 ላይ እናገኘዋለን። ኢዮብ ወገኖች ሆይ ፍጹምነቱን በሚስቱ ዘንድ ብቻ ሳይሆን በወዳጆቹ ዘንድ ይዞ ባለበት ስፍራ እንደሚቀመጥ ወገኖቹ የህይወቱ አቋም ነበር። በዚህ ሁሉ የምንረዳው አምላኩ ከእርሱ ጋር እንዳለ የተረዳ ሰው እንደሆነ ነው። ኢዮብ በምዕራፍ 27 ከቁጥር 3 እስከ 5 ላይ እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬ ኃጢአትን አትናገርም፣ አንደበቴ ሽንገላን አያወጣም፣ እናንተ አላርቅም ብሎ ይናገራል። ኢዮብ ከእግዚአብሔር ዘንድ መልካሙን ተቀበልን ክፉስ ነገር አንቀበልምን የሚለው አነጋገር እግዚአብሔር የክፋት ምንጭ መሆኑን አያሳይም ነገር ግን ከጸሃይ በታች ያለው ክፋት በሰይጣን አሳሳችነት በአዳም አመጸኝነት የመጣ ሲሆን እግዚአብሔር ፍጹም ፈቃዱ ሳይሆን በሁለተኛ ደረጃ የፈቀደው መሆኑን እንረዳለን ይህም እግዚአብሔር አስቀድሞ ያሻው እነሆ የተመኘው እንዳልሆነ ተመልክተናል በአዳም ኃጢአት ለፍጥረታቱ የመጣው ቀውስ ከልዑል እግዚአብሔር ቁጥጥር ውጭ እንዳልሆነ ደግሞ መረዳትና ማስተዋል ይገባናል እነሆ ጥበብ የተሞላው ንጉሥ ሰለሞን በመልካም ቀን ደስ ይበል በክፉ ቀን ተመልከት ሰው ከርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያ ሰርቷል ይላል ለሁሉም መልስ ያለው ልዑል እግዚአብሔር ብቻ ነው የተገለጠልንን እናምናለን ያልተገለጠውን ለርሱ በመስጠት እናመልከዋለን ለሁሉም ለተገለጠውና ላልተገለጠው ወገኖች ሆይ ማዕከሉ የሆነውና ሁልጊዜም የሚሆነው መስቀሉ ነው መስቀሉን በማየት በመስቀሉ ስር ወገኖች ሆይ ራሳችንን እንሆ ልናስገዛ ይገባል የእግዚአብሔር ስም የተመሰገነ ይሁን ኢዮብ ምዕራፍ 2 ትምህርት ወገኖች ሆይ በዚህ ላይ ያበቃል ከኛ ጋር እግዚአብሔርን ወስዳችሁ ስለሰማችሁ ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ እንላለን ከወንጌል ጸጋ አገልግሎት ጌታ ይባርክልን
ዘራለ ከዘሪ ጌታ Yeah, my name.